በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የዛሬ ትምህርታችን ቅንነት በሚል ርዕስ ክፍል 3 እና የመጨረሻው ይሆናል። ባለፉት ብዙ ነጥቦችን አንስተን ነበር። ዛሬም ደግሞ እንቀጥላለን። በተለይ ሰለሞን ሲመክር እንደዚህ ይላል። ምዕራፍ 1 ምሳሌ ከቁጥር 7 ጀምሮ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግሳጽን ይንቃሉ ብሎ ይጀምራል። ይሄ ማለት ባለፈው ትምህርታችን እግዚአብሔርን መፍራት አንዱ የቅንነት ምልክትና የቅንነት ዋነኛ መገለጫ መሆኑን አንስተን ነበር። ስለዚህ እግዚአብሔርን የሚፈራ ሰው ማለት ቅን ሰው የሚከተሉትን ነገሮች እንዲያደርግ ይመክራል። ይህንንም ቢያደርግ ጥቅሙ ለራሱ እግዚአብሔርን ለሚፈራ ለቅን ሰው እንደሆነ ይህን ምክር ይሰጣል። ቁጥር 8 ላይ እንደዚህ ይላል፣ ሰነፎች ግን ጥበብንና ተግሳጽን ይንቃሉ። ልጄ ሆይ የአባቴን ምክር ስማ። ማለት አባታችን በስጋ የወለዱን አባታችን እናቶቻችን መልካም ምክር ይመክሩናል። ደግሞ ሰማያዊ አባታችን ከሁሉ የሚበልጥ የሚያዋጣን ነገር ይመክረናል። ሰነፎች ግን ይህንን አይነት ጥበብና ተግሳጽ ምክርን አይቀበሉም ብሎ ነው ሰለሞን የሚጀምረው። ቁጥር 8 ላይ ምን ይላል? ልጄ ሆይ የአባቴን ምክር ስማ፣ የአምላክን የእግዚአብሔርን ምክር ስማ፣ የታላላቆችንም የአዋቂዎችንም የእናት የአባትንም በጎ ምክር ስማ ማለት ነው። የእናትህንም ሕግ አትተው ይላል። አንተ ይህንን ብታደርግ ለራሴ የሞገስ ዘውድ ለአንገትህም ድሪ ይሆንልሃል። የቅንነትን መንገድ ብትከተል ለአንተ ለራሴ ሞገስ ይሆንልሃል ነው። ባለፈው ትምህርትም አንስተናል። ልጄ ሆይ እንዲህ አስተዋይ የእግዚአብሔርን ምክር የምትሰማ ከሆንክ በአንተ ውስጥ ቅንነት አለ ማለት ነው። ቅን ከሆንክ በእግዚአብሔር ፊት እግዚአብሔርን የምትፈራ በእግዚአብሔር ፊት በቅንነት የምትመላለስ ከሆንክ የሚከተሉትን ነገሮች አስብ ነው የሚለው። ቁጥር 10 ላይ ልጄ ሆይ ኃጢአተኞች ቢያባብሉህ እሺ አትበል። ይሄ ቅንነትን የሚያበላሽ ወደ ችግር ውስጥ የሚከት ነገር ነውና ማለት ነው። ኃጢአተኞች ቢያባብሉ ለአንድም ስራ ይሁን ለሌላ ምንም ጌታን ለማያከብር ለህዝብ ለማይጠቅም ነገር በተለያዩ ምክንያቶች ጥቅም እንደምታገኝ ቢያባብሉ አትቀበል፣ እሺ አትበል። ለምሳሌ ቁጥር 11 ላይ እንደዚህ ይላል፣ ደምን ለማፍሰስ ከእኛ ጋር እናድባ ብሉ እሺ አትበል ነው የሚለው። ለንጹህም ያለ ምክንያት ወጥመድን እንሸምቅ ብሉ እሺ አትበል ነው የሚለው። ደምን ናፍስ ብሉ እንሸምቅ፣ የንጹህን አካሄድ እናበላሽ ወይም ወጥመድ እናበጅ ብሉ እሺ አትበል። ይሄ ሁሉ የቅንነት ጉድለት ነውና ቅንነት የሌለበት ነገር ክፉ ነገር ነው፣ ዋጋ ያስከፍላልና ተጠንቀቅ፣ እሺ እንዳትል ነው የሚለው። ትልቅ የምክር ቃል ነው እየተናገረ ያለው። በህይወታቸው ቁጥር 12 በህይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው፣ በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ። መልካሙን ሀብት ሁሉ እናገኛለን፣ ከምርኮም ቤታችንን እንሞላለን። እጣህን ከኛ ጋር ጣል፣ ለሁላችንም አንድ ከረጢት ይሁን ብሉ። ልጄ ሆይ ከእነሱ ጋር በመንገድ አትሂድ። እነዚህ ቅንነት የጎደላቸው ሰዎች ናቸው። ወደ ጥፋት የሚቸኩሉና መታሰቢያውም ሊጠፋ እያዝ የተዘጋጁ ያሉ ሰዎች ናቸውና እሻት ይበል እንደዚህ አይነ ነገር ነው። ይሄ የቅነት ጉድለት ነው። እንግዲህ ቅድም ባለፈው ትምህርት እንዳየ ነው መዝሙር 14 13 በቅንፍ መዝሙር 14 በቅንፍ 15 መዝሙር 23 በቅንፍ 24 እንዳየ ነው ማለት ነው። በእግዚአብሔር ተራራ ማን ይኖራልና በቅነት የሚሄድ ብሎ እንደተናገረ ማለት ነው። በዛ ላይ በዝርዝር እንዳየ ነው ይህ እንደዚህ ሽንጋላ ተንኮልን ክፋትን እናድርግ ብሉ አይሻትበል ከነሱ ጋር አትተባበር። ይሄ አካሄድ ቅንነት የሌለበት ነውና ላንተ አይበጅህም እያለ ነው ያለው። ከጎዳናቸው እግሪህን ፈቀቅ አድርግ። ቅንነት ከጎዳናቸው ሰዎች እግሪህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስም ይፈጥናሉና። እነዚህ ቅንነት የጎደላቸው ክፉዎች ናቸው። ከእነሱ ጋር አትተባበር። መርበብ በወፎች አይን ፊት በከንቱ ትተከላለች። እነርሱም በደማቸው ላይ ያደባሉ በነፍሳቸውም ላይ ይሸምቃሉ። እንዲሁ ይህ መንገድ ትርፍን ለማግኘት የሚሳሳ ሁሉ ነው። የባለቤቱ ነፍስ ይነጥቃል። ስለዚህ ይሄ ክፉ መንገድ የማያዋጣ መንገድ ነው። መጨረሻም ጥፋትን ባንተም ላይ ባንቺም ላይ ያመጣልና ቅንነት የሌለውን መንገድ አትከተል። ምናልባት ይሄ አባባል አሁን ያነበብ ነው ልብን የሚያባባ ሊሆን ይችላል። የሚጣፍጥ ለስጋ የሚጣፍጥ ሊሆን ይችላል። ብዙ ጊዜ የክፋት አሰራር ሌሎችን ማጥፋት፣ የሌሎችን አካሄድ ማሰናከል ሰውየው ሲመቱን ስለሚቆረቁርና በክፉ መንገድ ላይ በስጋ ለሚመላለሰው ለጊዜው ድል ያለበት አካሄድ ስለሚመስል ነው። ነገር ግን ድልን የሚያመጣ ሳይሆን ሞትን የሚያመጣ መንገድ ነው። በቅን በቀል በጥላቻ በክፋት በሚቀኝነት በተንኮል በማሰናከል በመለያየት የሚመጣ ይሄ ቅንነት የጎደለበት መንገድ ነው። እግዚአብሔር የማይታገሰው መንገድ ነው። እንደዚህ የሚያደርግን ሰው ማንንም ቢሆን እግዚአብሔር አያጸድቀው። ስለዚህ ይሄንን መንገድ እንድታደርግ ቢያባብሉሽ እሺ አትበይ ነው። ቀጥሎ ምን ይላል? ከቁጥር 20 ጀምሮ እንደዚህ ይናገራል። ጥበብ በጎዳና ትጮሃለች፣ በአደባባይ ድምጿን ከፍ ታደርጋለች። በአደባባይ ትጣራለች፣ በከተማይቱ መግቢያ ላይ ቃልን ትናገራለች። እናንተ አላዋቂዎች፣ እናንተ ቅንነት የጎደላ አላዋቂዎች ማለት ቅንነት የጎደላችሁ እስከ መቼ አላዋቂነትን ትወዳላችሁ? እስከ መቼ የቅንነት ጉድለትን ትመርጣላችሁ? ሌሎቹንም እየጎዳችሁ ለራሳችሁም ጉድጓድ እየቆፈራችሁ እንደሆናችሁ አትረዱም ወይ የሚል አይነት ሀሳብ ያለው ይመስላል። እናንተ አላዋቂዎች፣ ትርፍ የሚያስገኝ የመሰላችሁ ይህን ቅንነት የሌለበትን መንገድ እስከ መቼ ትቀጥላላችሁ? ይህንን እስከ መቼ ልትቀጥሉ ትወዳላችሁ? ፌዘኞችም ፌዝን ይፈቅዳሉ። ስለ ቅንነት ጉድለት እግዚአብሔር ወደ ቅንነት ተመለሱ፣ ክፉ ነገር ተው፣ ተንኮልን፣ ማሰናከልን፣ ምቀኝነትን፣ ቅንዓትን፣ አድመኝነትን፣ ዘረኝነትን፣ ለሰው ልጅ የማይበጁ ነገሮችን፣ በግልም በቡድንም ደረጃ የማይጠቅሙ ነገሮችን፣ ቅንነት የሌላቸው ነገሮች ስለሆኑ፣ በረከትም ለአንተም ሆነ ለሌሎች የማያመጡ ስለሆነ፣ ለአንተም ጥፋት ለሌሎችም ጥፋት የሚያመጡ ስለሆነ ይሄንን መንገድ ተው እግዚአብሔር እያለ ሲናገር፣ እስከ መቼ ይሄንን ቅንነትን ላለመቀበል እምቢ ብላችሁ አላዋቂነታችሁን እስከ መቼ ትቀጥላላችሁ ነው ማለት። በቅንነት የተሰራ ታላቅ ህንፃ ብዙ ፎቅ ያለው የለም። ህንፃው ቢሰራም ከትንሽ ጊዜ በኋላ የሚናጋና የሚጠፋ ህንፃ ነው የሚሆነው። በቅንነት የሚሰራ ቤት ግን ማንም የማይደረብ ቢሰው ጻንቶ የሚቀር ህንፃ ነው የሚሆነው። መሰረታችን በቅንነትና በጽድቅ የጸና ከሆነ ሰው እንኳን ሊጎዳን ቢያስብ ሊጎዳን አይችልም። ብዙ ጊዜ ቅኖችን ሊጎዱ የሚያስቡ ሰዎች እግዚአብሔር ቅኖችን ለነሱ እጅ አሳልፎ አይሰጥም። እነሱ በቆፈሩት ጉድጓድ ሲገቡ እንጂ ቅኖች በእነሱ ሲጠፉ እንዲጠፉ እግዚአብሔር አይፈቅድም። ስለዚህ ወደ ቅንነት ተመለሱ እያለ እግዚአብሔር ሲናገር እስከ መቼ እናንተ አላዋቂዎች አላዋቂነትን ትቀጥላላችሁ? የቅንነት ጉድለትንስ እስከ መቼ ትቀጥላላችሁ? ከቅንነት ውጪ የተደረገው ነገር ላንተስ ቢሆን ሌሎችን በመጉዳቱ ያንተ ህሊና ሰላም እንዳጣ አታቅም ወይ? የእግዚአብሔር መንፈስ በዚህ ምክንያት ሲወቅስ አታቅም እንዴ? ለምን የእግዚአብሔርን የመንፈስ ቅዱስን ወቀሳ አትሰማም? ከዚህም ከቅንነት ጉድለት ወደ ቅንነት ሙላት ለምን አትመለስም እያለ ነው። ፌዘኞች ፌዝን ይፈቅዳሉ፣ ምክርን የማይሰሙ ማለት ነው፣ ወደ ቅንነት ለመመለስ። ሰነፎችም እውቀትን ይጠላሉ። እግዚአብሔር ስለ ቅንነት ሲናገር አለመስማት ማለት ፌዝና ስንፍና መሆኑ ነው። አሁን ከዚህ ከቅንነት ጉድለት ወደ ቅንነት ሙላት፣ ለቅንነት ወደ ለእግዚአብሔር ወደ መገዛት ተመለሱ። ለዚህም ደግሞ ሲወቅሳችሁ ወደ ዘለፋዬ ተመለሱ። ቁጥር 23 ላይ ቁጥር 23 ምሳሌ ምዕራፍ 1 ቁጥር 23 ማለት ወደ ዘለፋዬ ተመለሱ። በእናንተ መካከል ቅንነት ጎሏል፣ ከዚህም የተነሳ የኔም ክብር በእናንተ መካከል ጎሏል። እርስ በርሳችሁ ከቅንነት ጉድለት የተነሳ ተጎዳታችኋል። ብዙ ጥፋት ደርሷል። ለብዙ ዘመናትም መከራና ችግርን አጭዳችኋል። በቅንነት ጉድለት ባደረጋችሁት ብዙ ጥቅም ለማግኘት አስባችሁ ግን ሁሉ ነገር ተበላሽቶባችኋል። እንዳልጠቀማችሁ ሲታዩ እስከ መቼ ወደ ምክሬ ለመመለስ ትዘገያላችሁ እያለ ነው እግዚአብሔር የምናገር። እናንተ ዘለፋዬን ተመልሳችሁ ወደ ቅንነት ከተመለሳችሁ እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ። በጠራው ጊዜ እምቢ ስላላችሁ እኔ የመከርኳችሁን የቅንነትን ምክር እምቢ ስላላችሁ እጄን በዘረጋው ጊዜ ማንም ስላላስተዋለ ምክሬን ሁሉ ግን ቸል ስላላችሁ ዘለፋዬንም ስላልፈቀዳችሁ እኔም ስለዚህ በጥፋታችሁ እስቃለሁ። ከቅንነት ጉድለት ሲመክራችሁ እምቢ ብላችሁ ቅንነትን አጎድላችሁ እርስ በርሳችሁ ስትጎዳዱ ስለነበረ በዚህም ምክንያት በደረሳችሁ በችግራችሁ በጥፋታችሁ እኔ እስቃለሁ። ምክንያቱም የቅንነት ምክርን እምቢ ብላችሁ ቅንነትን እምቢ በማለት እርስ በርሳችሁ እየተጎዳዳችሁ አሁን ችግር ላይ ወድቃችኋልና ጥፋታችሁን በወጣ ጊዜ አላግጥባችኋለሁ፣ ምክንያቱም ወደ ቅንነት ለመመለስ እምቢ ብላችኋል። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንደ አውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተክተው ይሹኛል፣ ነገር ግን አያገኙኝም። ቅንነት በሌለው መንገድ ብጸልዩ እንኳን ጸሎታችሁን እኮ አልሰማም እኮ ነው። ቅንነት የሌለው ጸሎት አልሰማም። ተክተው ይሹኛል፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና የቅንነትን መንገድ አልመረጡምና እግዚአብሔርን መፍራት አልመረጡምና በመካከላቸው እርስ በርሳቸው ተጎዳተዋልና ምክሬን አልፈቀዱምና ዘለፋዬን ሁሉ ንቀዋልና ስለዚህ የመንገዳቸውን ፍሬ ይበላሉ። እዚህ ላይ በቅንነት ጉድለት የሰራነውን መተላለፍና ኃጢአት ክፉ ስራ ውጤቱን ማለት ነው። በቅንነት ጉድለት ባደረግነው ጉዳት ደርሶብናል። ይሄ የእግዚአብሔር ቃል የሚናገረው በእያንዳንዳችን ህይወት ውስጥ ማስተዋል የሚገባን ብዙ ጥፋት የደረሰብን ነው። የመንገዳቸውን ፍሬ ይበላሉ። የክህነት ጉድለት ከክህነት ጉድለት ነው እግዚአብሔርን ከመፍራት የተነሳ ያደረጉትን ክፉ አታድርጉ ያልኩትን በማድረግ የደረሰባቸውን የክፉን ስራ ውጤት ያንን ይበላሉ ነው። ለራሳቸው ምክር በራሳቸው ምክር ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገላቸዋል። ከቅንነት መራቅ ከጥበብ መራቅ ነው። ከቅንነት መራቅ እግዚአብሔርን ከመፍራት መራቅ ነው። እግዚአብሔርን ከመፍራት መራቅ ከቅንነት መራቅ ነው። ቅኖች አዋቂዎች ናቸው። ጥበብና እውቀት ማስተዋል ራእይ በነሱ ዘንድ አለ። ቅን ሰዎች አርቀው ያያሉ ማለት ነው። በቅንነት ጉድለት የመጣው ነገር ከብዙ ጊዜ በኋላ ጉዳትን እንደሚያመጣ ስለሚያውቁ ስለሚረዱ ያንን ለማድረግ አይፈቅዱ። እግዚአብሔርን ይፈራሉ። የቀናውና የጽድቅን ነገር ለማድረግ ራሳቸውን ይሰጣሉ። በኋላም ደግሞ ውጤቱም የሚያስደስት የዚህ አሁን የተነጋገርን ያለነው ነገር ተቃራኒ ይሆናል ማለት ነው። አላዋቂዎችን ከጥበብ መራቅ ይገላቸዋል። ሰነፎችንም ቸልተኛ መሆን ያጠፋቸዋል። ወደ ቅንነት ተመለሱ ሲል አለመመለስ። ቀጥሎ ምን ይላል? ቁጥር 33 የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል። ሃሌሉያ፣ እግዚአብሔር ይመስገን። የነን ምክር የሚሰማ የቅንነትን ምክር የሚሰማ የጽድቅን ምክር የሚሰማ እግዚአብሔርን የመፍራትን ምክር የሚሰማ ሰው በእርጋታ ይቀመጣል ከመከራም ስጋት ያርፋል። ወደፊት ሊመጣ ካለው በቅንነት ሄዷልና የቅንነትን መንገድ መርጧልና ወደፊት መከራ ሳይሆን የሚጠብቀው ክብርና ዝና፣ በረከት፣ ሰላምና ደስታ ነው የሚጠብቀው፣ ሽልማት ነው የሚጠብቀው። ቅንነት ደግሞ ሲጎድል ወደፊት በረከት፣ መልካም ነገር ይጠብቃል ተብሎ አይጠበቅም። ቃሉ በግልጽ ይናገራል። የመከራ ስጋት ነው የሚጠብቀን። በእውነት እግዚአብሔርን በመፍራት በቅንነት ስንመላለስ ይህ ህይወት በእርጋታ መቀመጥ ይኖራል። ከመከራ ስጋት ማረፍ ይኖራል። ባለፈው ትምህርቶች እንደጠቀስኩት በምድር ላይ የሚነሳው አብዛኛው እርጋታ የሌለበት፣ ሰላም የሌለበት፣ ውጊያ ያለበት፣ መፋተት ያለበት ህይወት ከቅንነት ጉድለት የሚመጣ ነው። በአንድ ምክንያት በሌላው አንደኛው ሰዎች ቅን ቢሆኑ ኖሮ ወደ ጥፋት ከመሄድ ይልቅ እርስ በርሳቸው ከመጠፋፋት ይልቅ እርስ በርሳቸው ደግሞ መበራረግ ይችሉ ነበር። አንዱ ሌላውን ሲያጠፋ ሲሞክር፣ ሌላውም ደግሞ እሱ ሊያጠፋው ይሞክራል። እርጋታ አይኖርም ማለት ነው። በእርጋታ መቀመጥ አይኖርም። የመከራ ስጋት አለ። ቅድም ደም ማፍሰስ፣ ሌሎችን ማሰናከል፣ ሌሎችን ነገር ማጥፋት አንዱ የቅንነት ጉድለት እንደሆነ አንስተናል። ደም ያፈሰሰ ሰው በህይወት ዘመኑ ሁሉ ባያዝ እንኳን ብታሰርም በመከራ ውስጥ ያሳልፋል። ባያዝም በስጋት ነው እድሜው የሚያሳልፍ። ከዛ ደግሞ የእግዚአብሔርን ፍርድ አለበት። እንግዲህ የእግዚአብሔርን ቃል ስንመረምር የቅንነት ጉድለት በሰዎችና በሰውና በሰው መካከል ጦርነትንና አለመስማማትን፣ አለመግባባትን፣ ለመጠፋፋት መፈላለግን ያመጣል። በቡድን መካከል ይህን ያመጣል። በአካባቢ ይህን ያመጣል። በአገር ውስጥ፣ በአህጉር፣ ባለፈው እንዳልኩ ጠበብ ባሌ መልኩም ይሁን ሰፋ ባሌ መልኩ የቅንነት ጉድለት በሰዎች መካከል ሲኖር ሰላም አይኖርም። አንዳንድ ጊዜ ቅኖች በኃጢአተኞች መካከል፣ በተንኮለኞች መካከል ሲኖር ሰላማቸው እንደሚደፈርስ ግልጽ ነው። ምክንያቱም እነዚህ ቅን ያልሆኑ ተንኮለኞች፣ ነፍሰ ገዳዮች፣ ገፊዎች፣ ፍርድ ገምድሎች፣ አድሎ የሞላባቸው ሰዎች እውነተኛውን ሰው አይወዱም። ቅኖችን አይወዱም። ቅንነት የጎደላቸው ሰዎች ቅኖችን አይወዱም። ለምን? በህሊናቸው ወቀሳ አለባቸው። ያን የሱ የቅኑ ህይወት ያንን የክፉን ህይወት ስለሚከሰው ብቻ ሊያጠፋው ይፈልጋል። በዚህ የሚጎዱ ቅኖችም ይኖራሉ። ነገር ግን እግዚአብሔር ያያቸዋል። የእግዚአብሔር ሞገስና ክብር ከነሱ ጋር ነው ያለው። ባለፈው ትምህርት እንዳየ ነው ጆርጅ ዋሽንግተን አብርሃም ሊንከን እንደዚህ ነው ዘረኞች ናቸው የገደሉት። የባሪያ ንግድ ይቀጥል፣ የእኛ እቃዎቻችንን እንዴት ነጻ ይውጡ ትላለ ያሉ ሰዎች ናቸው። ይህንን የእኛን ሀሳብ ማትቀበል ከሆነ እኛ እንገነጠላለን፣ ለብቻዬን እኖራለን፣ ከአሜሪካ አንድነት ጋር አንቀጥልም አሉ። ጦርን ሰበቁ። በዚህ ጦርነት ጊዜ ወደ ሚሊዮን የሚጠጋ ህዝብ ነው ያለቀው። የወደመው ንብረት በዚህን ጊዜ ደግሞ እነዚህ ደግሞ የባሪያ ንግድ ትክክል አይደለም ብለው የታገሉም ሰዎች ጦርነትን የነዚህን ነገር ላለመቀበል ጦርነት ተጀመረ። ደም መፋሰስ ሆነ፣ የንብረት መውደም ሆነ። ነገር ግን ድሉ በመጨረሻ በቅንነትና በጽድቅ መንገድ የሄዱት ሰዎች የነሱ መሪ አሸናፊ ሆነ። እነሱ ያን ሁሉ አጥፍተው ግን ለአንዴና ለመጨረሻ ጠፉ። በታሪክም ተውቃሾች ናቸው። እስካሁን በቅንነት አብርሃም ሊንከን ያንን ነገር በመቀጠሉ በጦርነትም ስላሸነፈ የአሜሪካንንም አንድነት የመጠበቅ ነገር እጅግ በጣም ንጹህ ቅን ሰው ቃንና ሌሊት እንደ ጆርጅ ዋሽንግተን የሚተጋ ሰውነቱ ሁሉ በጣም ረዥም ሆኖ ከስራ ትጋት የተነሳ ሰውነቱ እንኳን ድርቅ ያለ ሰው ነበር። ነገር ግን ዋጋ ከፍሎ እንግዲህ እንደምናምነው ይህ ሰው ጉዳት ደርሶበታል። እሱ አሁን ባይሞት ለአሜሪካ የበለጠ ብዙ ነገሮች እንትን ነበር። ጉዳት ቢደርስም ለጽድቅ መንገድ ቆመ። ስለዚህ እነዚህ ቅንነት የጎደላቸው ሰዎች ሌሎቹን አይጎዱም ማለት አይደለም፣ ይጎዳሉ። እነሱ የሚፈጥሩት ችግር የጽድቅንም አካሄድ ሁሉ ለማዛባት እንትን ይላል። በመጨረሻ ግን ጽድቅን የሚፈልጉ ሰዎች እየጠነከሩ ሲሄድ የእነሱ አካሄድ ይቀርና ሰይጣናዊና ክፉ አካሄድ ተሸንፎ የጽድቅና የኢየሱስ አካሄድ፣ የቅንነት አካሄድ፣ የጽድቅ አካሄድ፣ የፍትህ አካሄድ ይሰፍናል በህብረተሰብ መካከል ማለት ነው። ግን እነዚህ ቅንነት የጎደላቸው ሰዎች አይጎዱም ማለት አይደለም፣ ይጎዳሉ። ግን ፍጻሜያቸው አያምርም። እነዚህ ለጊዜው እንኳን ቢጎዱ በእግዚአብሔር ዘንድ ትልቅ ሞገስ ያላቸው ይሆናሉ። ስለዚህ እነዚህ ሰዎች በሚኖርበት ጊዜ ሰላም አይኖርም። የሚለያዩ ናቸው። የእነሱ ፍላጎት ክፉ ፍላጎታቸው ማይሆን ከሆነ አስገድደውም ለመፈጸም ይሞክራሉ። ነገር ግን ጽድቅና ቅንነትን የሚፈልጉ ሰዎች ሲበዙ በቅድምም እንዳልነው በእግዚአብሔር ተራራ የሚኖር ሰው ከኃጢአተኛ ጋር የማይተባበር ነው ዳዊት እንዳለው ማለት ነው። ጻድቁን የማይኮንን ኃጢአተኛውን ደግሞ የማያጸድቅ ማለት ነው። አሁን ቅን የሆኑ ሰዎች በስተው በክፉ ሀሳባቸው እንደማይስማሙ በመስማማት በመያያዝ ያንን ተግዳሮት ያንን ቻሌንጅ የሚያደርጉ ከሆነ የጽድቅ አካሄድ እየጸና ይሄዳል ማለት ነው። ነገር ግን ቅንነት የጎደለባቸው ሰዎች በምድር ላይ ሲበዙ አካሄዱ ሁሉ የተበላሸ ይሆናል። አስመሳዮች፣ ሸንጋዮች፣ ተንኮለኞች፣ ሙሰኞች፣ ከፋፋዮች ማለት ነው። ይሄ በህብረተሰብ ውስጥ እንደዚህ ሲበዛ አትስማማ፣ አንተ አትስማማ፣ ከቅኖች ጋር ቁም ነው የሚለው። ይሄ እንደ እግዚአብሔር ሰዎች ከኛ የሚጠበቅ ነው። በምድር ላይ ኃጢአተኞች ቢበዙ እንኳን አንተ አትስማማ፣ አትቀበል። እነሱ ስለበዙ የእነሱን አትከተል። ሺህ ሚሊዮንም ቢሆኑ አትከተል። ጻድቁ ሁለት ወይ ሶስት ቢሆን ምንም መለወጥ ባትችል የጽድቅን ሀሳብ ተጠብቀ ከእነሱ ጋር አትተባበር ነው የሚለው። ነገር ግን እንደሱ ከሆነ ቅንና ጻድቅ የሚገፋበት ምድር ከሆነ ኃጢአተኞች ደግሞ እንደፈለጉ የሚፋንኑበት ምድር ከሆነ እና ያኔ በቃ በረከት በምድር ላይ አይኖርም። ስለዚህ አንዱ ማድረግ ያለብን ምንድን ነው? የእግዚአብሔር ቃል እንደምናገረው ከኃጢአት ጋር የማይስማሙ ሰዎች፣ ከቅንነት ጉድለት ጋር የማይስማሙ ሰዎች እርስ በርሳቸው መያያዝ ያስፈልጋል። እርስ በርሳቸው ተባብረው ኃጢአትን ኃጢአት ማለት መቻል አለባቸው። ቅነት የጎደለበትን ቅነት ጎሏል ማለት ይገባል። የራስ ወንድም ሊሆን ይችላል፣ የራስ ጎሳ ሊሆን ዘር ሊሆን ይችላል። ከእግዚአብሔር ሐሳብ ጋር የማይስማማ ነገር ይዞ ሲመጣ እኛ ከሱ ጋር አለመስማማታችን በቃልም በልባችን አስተሳሰብም በተግባር መግለጽ ይገባናል። ያኔ ጌታ ከኛ ጋር ይሆናል። ችግር የሚሆነው ግን ልክ ባለፈው ትምህርታችን እንዳነሳ ነው፣ እነዚህ ቅንነት የጎደለባቸው የጽድቅን አቋም የሳቱ ሰዎች በስተው ሌሎቹ ላይ ችግር እንደሚያመጡ የታወቀ ነው። ችግር ቢያመጡም ጻድቁ በጽድቅ መጽናት አለበት፣ ካስፈለገ ዋጋ መክፈል አለበት እንጂ ለዚህ ቅንነት ለጎደለው ነገር መገዛት በእግዚአብሔር ዘንድ ያስጠይቀናልና እሺ እንበል፣ እምቢ እንበል። የሚያባብሉን ይሄ ቅድምም እንደጠቀስኩት የሚያባብል ነው። እንከፋፍል፣ እንለይ ብንሉ እምቢ እንበል። ዘረኝነት ለጌታ ክብር አይሆንምና ዘረኝነትን እምቢ እንበል። የጌታ ሰዎች ከሆን የት ቦታ ብንሆን ሰውን ሁሉ ልናገለግል የተጠራን፣ ለሰው ልጆች ሁሉ ፍቅር ላሳይ የተጠራን እንጂ ለራሳችን ዘር ብቻ አይቆምን መሆን የለብንም። ለራሳችንም ዘር በጎ ነገር እናድርግ፣ ለሌሎቹም ደግሞ ከዛ ወጥተን ኃላፊነት ቢሰጠን ለሌሎቹም እናድርግ። ይህ የእግዚአብሔር ፈቃድ ነው። እግሌንን በድሎኛልና የእግሌ ዘርንን እንደዚህ አድርጎኛልና ይህንን እናጥፋ ብንል እምቢ እንበል። የእግዚአብሔር ፈቃድ የኃጢአትና የክፋትን ስራ በበጎ ውጤት በመልካም ምስክርነት እንድንመልስ እንጂ ቅምን በቅም እንድንመልስ አይደል። እሱ የሚሰራውን ስህተት እናርም፣ ግን እሱን ወይም እሷን እንድናጠፋ አልተፈቀደልንም። የእግዚአብሔር አላማና የቅንነቱ ሀሳብ የሰው ልጅ ሁሉ እንድንወድና በአድሎ እንድንሄድ ሳይሆን ያለ አድሎ የሰውን ዘር እንድናገለግል ነው። ከሁሉ በላይ ደግሞ እኛ ላለንበት ህብረተሰብ ኃላፊነት አለብን። እኛ ለአዲስ አበባ ህብረተሰብ ወይም ለዋሽንግተን ዲሲ፣ ለኢትዮጵያ ህብረተሰብ ኃላፊነት አለብን። በዛ ቅንነትን እንድናሳይ ተጠርተናል። እኛ የእግዚአብሔር ሰዎች ባለንበት ቦታ በስራችን በአካሄዳችን ሁሉ አድሎ አናድርግ። ዘረኝነት ፍርድ ገምድልነት ነው። ዘረኝነት በእውርነት የማይገባውን ማድረግ ነው። ከአንተም ዘር ጎበዝ የሆነ የሚገባው ካለ አድርገው፣ የማይገባው ከሆነ አታድርገው። ከሱ ይብል ሌላ የተሻለ ከሆነ አድርግ። ያለን ለሌላው ለአንተም ለተወለድክበት አካባቢ ጥሩ ስራ ስራ። ጠቅላላ ለኢትዮጵያ ለዓለምም ህዝብ በኃላፊነት ቦታ በቅንነትና በጽድቅ እንድንሰራ የእግዚአብሔር ፈቃድ ነው። ቅንነት ማለት ይሄ ነው። እንደዚህ ከሆነ እርጋታን የሚያደፈርሱ፣ ጦርነትን የሚፈጥሩ፣ ጥላቻን የሚያመጡ አስቸጋሪ ነገሮች ሁሉ ይቃልሉና የሰው ልጅ በሰላም መኖር እርስ በርስ በሰላም ይኖራል። በጦርነትና በጥላቻ የሚባክነው ጊዜ በልማት ይሆናል። በልማት ላይ በዛ ላይ የሚጠፋው ጊዜ በልማት ላይ የሚውል ይሆናል። ብዙ ጊዜ እርስ በርሳችን እየተጠፋፋን የልማት ጊዜያችንና ጉልበታችንን ሀብታችንን በትግል በዚህ በአሉታዊ በሆነ ትግል እናጠፋለን። ሰላም ኖሮ በእርጋታ ስንሰራ ነው የምንበለጽገው። እግዚአብሔርም ከእኛ ጋር ይሆናል። ከብዙ የመከራ ስጋትም እንተርፋለን። ይሄ ከእኛ ይጠበቃል። እንደ እግዚአብሔር ሰዎች በየትም ስፍራ ቢሆን ለኢየሱስ ክርስቶስ ክብር ለመቆም ተጠርተናል። አገልጋይ ብንሆን ጌታ እንደሚፈልገው እንድናገለግል ተጠርተናል እንጂ የራሳችንን ሞቲቭ ቅንነት በጎደለው የሌላው ስራ እያበላሽን እንደዛ እንድናደርግ አልተፈቀደም። እንግዲህ ቅንነት ማለት ይሄ ነው። ከማንኛውም ክፉ ስራ ርቀን ለጌታ ክብር መኖር ነው። ነገር ግን ይህንን ስል ፈጽሞ ሊተገበር የማይችል ሀሳባዊ ነገር እየተናገርኩ እንደሆንኩ እርግጠኛ ነኝ። ይሄ ሊሆን የሚችል ነው። የጌታ ጸጋ ያስችላል። በቅንነትኛ ፈቅደን ጌታ በቅንነቱ ሞልቶን በመንፈሱ እየመራን ለምድር ሁሉ ለአገር ሁሉ በጎ ነገር እንድናደርግ ጌታን ጸጋውን ብንጠይቅ ጌታ ጸጋውን ሳይሰፍር ይሰጣል። ለምድር የፋውስ ምክንያት ያደርገናልኛል ክርስቲያኖችን የእግዚአብሔርን ሰዎች የጌታን ቃል በትክክል የተረዳ የትም ክርስቲያኖችን አይደለም ይችላል የጌታን ቃል የተረዳ የጌታ ፍቅር የገባን የኢየሱስ ፍቅር የገባን የአምላካችን የእግዚአብሔር ዓላማና የመንፈስ ቅዱስ ሐሳብ የገባን ለሰው ሁሉ የእርቅ ምክንያት መሆንን ይችላል የመለያየት ምክንያት ከመሆን የጥላቻ ምክንያት ከመሆን የአንድነትና የሰላም ምክንያት ልንሆን እንችላለን የተጣሉትን ልናስታርቅ እንችላለን የሚያስታርቁ የእግዚአብሔር ልጆች ናቸውና ተብሎ ተጽፏልና እነዚህ ላይ የተናገርኩ ያለሁት የማይተገበር የሐሳብን ድስኩር እየተናገርኩ አይደለም ልትተገበር የማይችለውን የእግዚአብሔርን ሐሳብ ነው እየተናገርኩ ያለሁት